ይህ ያለንበት የሚያዝያ ወር የኦቲዝም ግንዛቤ ማስጨበጫ ወር በመባል ይታወቃል። በኢትዮጵያም ኦቲዝምን ጨምሮ ልዩ ልዩ እንክብካቤና ድጋፍ የሚሹ ወደ 23 ሚሊዮን የሚጠጉ ሰዎች ቢኖሩም በግንዛቤ ማነስና በአቅም ማጣት ምክንያት ለብዙ ችግሮች ተጋልጠዋል። በተለይ ኦቲዝም ተጠቂ የሆኑ ህፃናትን የማሳደግና የመንከባከብ ኃላፊነት ያለባቸው እናቶች ለብዙ ተግዳሮቶች የተጋለጡ ናቸው። ሰላም ጤና ይስጥልኝ። እንደምን አመሻችሁ የጋቢና ቪ አድማጮች። የዕለተ ረቡዕ ሚያዝያ 12 2014 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። በዛሬው ዕለት ሰፋ ያለውን የአየር ክፍላችንን የሚወስደው እናትነትና ኦቲዝም በሚል ርዕስ የተዘጋጀው ውይይታችን ይሆናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ ንጉሱ ታምሬ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ለገፋ እንዲሁም በማሰጋጀት ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን በቅድሚያ የእናንተን አስተያየትና ጥያቄዎች ወደምናስተናግድበት ውይይት ነው የምናልፈው። ኦቲዝምና እናትነት ውስጥ የኦቲዝም ተጠቂ የሆኑ ህፃናትን እንደየፍላጎታቸው የሚያስተምሩ አካታች ትምህርት ቤቶች በስፋት ባለመኖራቸው ልዩ እንክብካቤ የሚያስፈልጋቸው ህፃናት ተገቢውን ድጋፍ እንደማያገኙ ባለሙያዎች ይናገራሉ። በማህበረሰቡ ዘንድ ባለው የግንዛቤ እጥረትና የአቅም ማነስ ምክንያትም ለበርካታ ችግሮች ይጋለጣሉ። በብዛት ጫናው የሚበረታው ደግሞ እናቶች ላይ ነው። ለዛሬ ኦቲዝምና እናትነት በሚል ርዕስ ለመወያየት ሁለት እናቶችንና አንድ ባለሙያ ጋብዘናል። እንግዶቻችን ሁሉም በወጣትነት እድሜ ክልል ውስጥ ያሉ በመሆናቸውና አንቺ እንድላቸው በመጠየቁኝ መሰረት እቀጥላለሁ። በዛ የመጀመሪያዋ እናት ሰብለ ወንጌል አለበል ትባላለች። የአራት ልጆች እናትና የመጨረሻው የሁለት ዓመት ከዘጠኝ ወር ልጇ የኦቲዝም ተጠቂ ነው። ሁለተኛዋ እናት ፈቲያ አሚር ትባላለች። የኦቲዝም ተጠቂ የሆነች የዘጠኝ ዓመት ልጅ አለቻት። እንዲሁም የአእምሮ ሕክምና ባለሙያና መምህር ወይዘሮ መዓዛ መንክር አብራናለች። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛ ሆናችሁ ስለተገኛችሁ በጣም አመሰግናለሁ።
እኛም እናመሰግናለን።
ከአድማጮችና ከተመልካቾች ወደ መጣው ጥያቄ ከማለፋችን በፊት ሰብለ ካንቺ ልጀምርና ልጅሽ የኦቲዝም ተጠቂ መሆኗን ያወቅሽው እንዴት ነው? በወቅቱ የነበረሽ ግንዛቤስ ምን ይመስል ነበር?
እሺ፣ በጣም አመሰግናለሁ ስመኝሽ ይህንን እድል ስለሰጠሽኝ። በመጀመሪያ ያው እኔ እንግዲህ ልጄ ወንድ ነው፣ ቴዎድሮስ ይባላል። የሁለት ዓመት ከዘጠኝ ወር ልጅ ነው። ያወቅኩት እንደ አጋጣሚ አንድ ዘመዴ ከቤት የመታ ለእንግድነት ልጅሽ የኮንሰንትሬሽን ዲፊሽንሲ ፕሮብሌም አለበት ይትለኝ። እሱንም እንግዲህ ምንም አዌርነሱም ስላልነበረኝ ግንዛቤው ስላልነበረኝ ተከራክሬያታለሁ። ልጄ ከኔ ጋር ይስቃል፣ ይጫወታል፣ ለምን እንደዛ ሽን ሁሉ ብዬ የተናገርኩበት ጊዜ ነበረ። ነገር ግን ወደ ሆስፒታል ይዘሽ ሂጂ፣ ባለሙያ ጋር ሂጂ ባለች መሰረት በወሰድኩት ጊዜ የተነገረኝ ሰዓት የነበረኝ ውስጣዊ ስሜት በእውነት እንደ እናት ሆኖ ሁሉም ሰው ያውቀዋል እና ከባድ ነበር መቀበሉ። ነገር ግን እኔ ደግሞ ሌላም የማመሰግነው ዶክተር ዮናስ በጣም አበረታቶ ምንም ማለት እንዳልሆነ እና ከተሰራበት ሲጁ ጥሩ ደረጃ እንደሚደርስ ሲነግረኝ ትንሽ እረፍት ማለት ይቻላል አግኝቻለሁ።
ፈቲያ፣ ወደ አንቺ ልምጣ። ያንቺ ልጅ አሁን ዘጠኝ ዓመት ሆኗታል እና ልጅሽን በማሳደጉ ሂደት ውስጥ ለእናትነት ፈታኝ የሆኑት ሁኔታዎች ምንድን ናቸው?
አመሰግናለሁ። በቅድሚያ ለእናትነት ከባድ ፈተናዎች አሉ። ኦቲዝም ያላቸው እናቶች በጣም የተለያዩ ፈተናዎች አሉ። አንደኛ ትምህርት ቤት ማለት ልጅን የማስተምርበት ትምህርት ቤት ያለማግኘት የተለያዩ ትምህርት ቤቶች በዚህ አካፍ ትምህርት ባለመኖሩ ጊዜን በቅድሚያ የማስገባበት ትምህርት ቤት ነበር ያጣሁት።
የትምህርት ቤትን በተለይ አካታች ትምህርት ቤቶች ያለ መኖርም ጉዳይ ወደ ኋላ ላይ እናነሳዋለን። አሁን ወደ በመጀመሪያ ካድማጭ ወደ ቀረበልን ጥያቄ እንለፍ።
ሰላም፣ እንዴት ዋላችሁ? ስሜ ዳናዊት አሰፋ ይባላል። ከዋሽንግተን ዲሲ አካባቢ ነው የምደውለው። የአራት አመት ልጅ አለችኝ። ኦቲስቲክ ዳያግኖሲሷን በሶስት አመቷ አውቄያለሁ። ሶ ያለኝ ጥያቄ ምንድነው? የልጄ ኦቲዝም ሳይኖች አሏት። ማይልድ የሚባል ሳይን ነው ያላት እና ሁልጊዜ ምን ኮንፊውዥን አለኝ ልጄን ስፔሻል ኒድ ክላስ ውስጥ ወይም ደግሞ ከሌሎች ዲሰብሊቲ ካላቸው ልጆች ጋር ልኬ ላስተምራት ወይስ ደግሞ ሬጉላር ኒውሮቲፒካል ወይም ደግሞ ከኖርማል ልጆች ጋር ብልካት ሞር ቤነፊት ታደርጋለች። ምክንያቱም ከኖርማል ልጆች ጋር ብትውል ሞር ከነሱ ነገሮችን ኮፒ ታደርጋለች ብዬ አስባለሁ እና ጥያቄ ምንድን ነው? ልጄን ከየትኛው በኩል ላካት? ሁለተኛው ጥያቄ ደግሞ እኔ የልጄን ሳይኖች ያየሁት በሁለት አመቷ ነበረ እና ድናያል ላይ ስለነበርኩኝ እስከ ሶስት አመቷ ድረስ ዳያግኖሲስ አላገኘችም እና ይቆጨኛል። ምክንያቱም አሁን በምታገኘው ቴራፒዎች ብዙ ለውጦች እያየውን ስለሆነ እና ምንድነው ጥያቄ ልጄ ላይ የነበረው ሞስት ሁሉንም ሳይኖች አንድ ጓደኛዬ ልጅ ላይ ያለው ያለሁት እያየሁትን ይሄ ነው የልጅሽ ችግር የኔ አይነት ይመስላል ብዬ ለመናገር በጣም ከበደኝ። ምክንያቱም አንደኛ ምንድነው ያው አሟረተችብኝ ልጄ ላይ ደግሞ ክፉ ተመኘችብኝ ብላ እንዳታስብ ፈራሁኝ። የጓደኝነታችንን ሉዝ እንዳላረግ ፈርቻለሁ እና አንደኛ ምን ያሳስበኛል የልጁን የሚያጣው ጊዜ ያሳስበኛል። ቶሎ ዳያግኖስ ቢደረግ ቶሎ እርዳታ ያገኛል ብዬ አስባለሁ እና እንዴት ላድርግ? ለዚች ጓደኛ ልናገር ወይስ ዝም ልበል እና ራሷ ፋይንድ አውት በምታደርገው ሰዓት ፋይንድ አውት ታደርግ? እሱ ነው ሁለተኛ ጥያቄ። አመሰግናለሁ።
እንግዲህ እንደሰማነው ዳናዊት ሁለት ጥያቄ ነው ያላት። የመጀመሪያው የባለሙያ ምክር የሚፈልግ በመሆኑ ወይዘሮ ማዛ ወደ አንቺ ልምጣ። ምን አይነት ትምህርት ቤት ልጅን ላስተምራት ነው ያለችው?
እሺ፣ ጥያቄውን አዳምጫለሁ። ሰው ልጆች ጤናማ የሚባሉ በርካታ የሆኑ የማህበራዊ የቋንቋ እና የተለያዩ ክህሎቶች አሏቸው። ስለዚህ እድሉና ሁኔታዎች የሚፈቅዱ ከሆነ ተካቶ ቢማር ልጇ ተጠቃሚ ይሆናል። ምክንያቱም ለሱ እድሜ ተገቢና አስፈላጊ የሆኑ ባህሪያትን ከአቻ ኩዮቹ ያለምንም ተጨማሪ ስልጠና የሚያገኛቸው ብዙ ነገሮች አሉ። ማህበራዊ ግንኙነት ማድረግ፣ ተራ መጠበቅ፣ ሰላምታ መለዋወጥ፣ ቋንቋ፣ መዝሙር፣ ጨዋታ የመሳሰሉትን ነገሮች ኒውሮቲፒካል ከምንላቸው እሷ እንደገለጠችው ከእነሱ ያለምንም ተጨማሪ ስልጠና እንዲያገኝ ስለሚያግዘው አብሮ ቢሆንና በተጨማሪነት ግን ለሱ ለፍላጎቱ በቀጥታ ደግሞ ሊሰሩ የሚገባቸው ቴራፒዎችን የሚያገኝበት እድል ቢመቻችለት ተጠቃሚ ይሆናል ብዬ አስባለሁ።
የአድማጫችን ሁለተኛ ጥያቄ ደግሞ ልጇ ኦቲዝም እንዳለባት ላልተረዳሽ ጓደኛዋ መንገር ፈራሁ ነው የምትለው እና ያማረትኩባት ይመስላታል ትላለች። ዝም ማለቷ ደግሞ ልጇ ሕክምና እንዳያገኝ ያደርገዋል የሚል ስጋትም አላት። ሁለተኛው ጥያቄ እስኪዘጋጅልን ፈቲያ በዚህ ላይ ምን ትያለሽ ካለሽ ልምድ በመነሳት?
ምንም ማህበራዊ የሆነ ነገር ሊቋረጥ አይችልም። ይህን ነገር በመንገረማ ይሄ ከፈጣሪ የመጣ ነው እንጂ በራሷ ፍላጎት የመጣ ነገር አይደለም እና ነግራት፣ እንደውም ስለ ኦቲዝም ምንነት በደንብ ብታስረዳት የበለጠ መግባባት የሚፈጠር ይመስለኛል።
ሰብለስ፣ በዚህ ላይ የምጨምረው ሀሳብ ይኖርሻል?
አዎ፣ እውነት ነው። እኔ የምለው ምንድን ነው እቺ ዘመዴ ለእኔ ባትነግረኝ ልጅ አሁን ያለበት ደረጃ አይደርስም ነበረ። ስለዚህ ምንድን ነው የሚሻለው? አዌር መጀመሪያ ኢንትሮዲውስ አድርጋት እንዲህ አይነት ነገር አለ እንደዚህ አይነት ነገር አለ ብላ ከቪዲዮም በተለያየ ነገር ትንሽ አዌር መስጣት እና ከዛም በኋላ አስፈላጊም ከሆነ ልጁን ወስዳ አብራት ካጠገቧ ሆና ዳያግኖስ የሚሰራበት ሆስፒታል ሴንተር ወስዳ ይህንን ነገር ማድረግ አለባት። ይሄ ነው ኃላፊነታችን እኮ እያንዳንዳችን ኃላፊነት፣ ሌላውን ማሳወቅ፣ ሌላውን ልጅ መርዳት። ስለዚህ አንቺም እናት ነሽ፣ የልጁ እናት ነሽ እና ፕሊስ ምንም አትፍሪ፣ ንገሪያት፣ እየረዳሻት ነው የምለው እኔ።
እሺ አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን በኦቲዝምና እናትነት ዙሪያ የምናደርገውን ውይይት ነው። ከአዲስ አበባ የሚገኝ ሌላ አድማጭ ያደረሰን ጥያቄ አለ። ንጉስ ወደ ጥያቄው እንለፍ።
አዳፍ ታደሰ ባላለሁ የምኖረው አዲስ አበባ ነው። እንጠይቀው ጥያቄ ኦቲዝም ደረጃው ይለያያል ወይ? ኦቲዝም ያለባቸው ምናልባት ከእርገት ጋር ተያይዞ የሰውነት መዳበርን ሲኖር ምናልባት የአይምሮ ውስንነቱ እየቀነሰ የመምጣት እድል አለ ወይ የሚለው። ሁለተኛ ከእናቶች ጋር ተያያዘ በኢትዮጵያም የኦቲዝም ሴንተር ምናምን ተቋቁሟል። ግን ብዙ ጊዜ ኦቲዝም ላይ የሚሰሩ ህጻናቶቹን ወይም የኦቲዝም ተጠቂዎቹን ሰዎች ነው እየተንከባከብን እና ትኩረት አድርገን የምንሰራው እና ወላጆችን አንድ ላይ የማደራጀት እና ስለዚህ የሚወያዩበት መንገድ ትሪት የምናረግበት መንገድ እንዴት አድርገን ማመቻቸት እንችላለን የሚል ጥያቄ ነው የምጠይቀው።
ሰብለ ጥያቄውን እንደሰማሹ እናቶች ምን አይነት ድጋፍ ያስፈልጋቸዋል? ምን አይነት ተግዳሮቶችስ ነው ያለባቸው?
እንግዲህ ያው እንደ እናት ችግሩ ከበድ ያለ ነው። በተለይ ኢትዮጵያዊ እናቶች ከልጆቻችን ጋር አንድ ስትሮንግ የሆነ አታችመንት ስላለን መረዳት፣ ህብረተሰቡ አዌርነስ ሊኖረው ይገባል። በተቻለ መጠን መንግስትም በዚህ ላይ ቢሰራበት በሚዲያ በፌዴራሽነት ባላቸው ተቋማት ቢነገርልን። ሌላ ደግሞ እኛ እናቶች ፕሮዳክቲቭ ብንሆን፣ ይሄ ምንድን ነው የምለው ትምህርት ቤቶቹ እኛን ያሳትፉ። ምክንያቱም ብዙ ጊዜ ቤት ነው የምንቀመጠው፣ ልጆቻችን ይዘን ነው የምንቀመጠው እና ትምህርት ቤትም አብረን ሂደን ያለውን ነገር ብናይ አትሊስት ኢንች ውስጥ መርዳት እንችላለን። ሌላም ደግሞ ነገሮችን ማቴሪያሎችን ቢመቻቹልን፣ የትሬኒንግ ሴንተሮች ቢደረጉልን ችግራችንን ከፍተኛ ነው። ምክንያቱም ልጆቻችንን ለማብቃት ጊዜ፣ ሰዓት፣ የሰው እርዳታ ያስፈልገናል።
ምናልባት ማዕዛብ ኦቲዝም ደረጃው ልዩነት አለ ወይ የሚል ጥያቄም አለ። አጠር ያለ ምናልባት በሱ ላይ አስተያየት ሰጥተን ወደሚቀጥለው ጥያቄ እናልፋለን።
መልካም። አዎ ኦቲዝም ሶስት ደረጃዎች አሉት። የመጀመሪያው በጣም መጠነኛ የሆኑ ምልክቶች መናገር የሚችሉና አንዳንድ ራሳቸውን ማገዝ የሚችሉ፣ ይህኛውን ማይልድ ወይም ደግሞ በጣም ዝቅ ያለ የኦቲዝም ምልክት እንለዋለን። ሁለተኛው ደግሞ መካከለኛ፣ ብዙ አስቸጋሪና ወጣ ያሉ ባህሪ ያላቸው ግን በቋንቋም ገና ራሳቸውን መግለጽ ያልጀመሩ፣ ራሳቸውን ማገዝ ያልጀመሩ ናቸው። ሶስተኛው ደግሞ ከበድ ያለ ወይም ሲቪየር ፎርም ኦፍ ኦቲዝም የምንለው ነው። ይሄ ተጨማሪ የባህሪ ራስን የመጉዳት አካባቢ ያሉትን ሰዎችን እንዲሁ የመጉዳት የማወቅ ነገሮች በተደራራቢነት ያሏቸው ሲሆኑ ኦቲዝም ያው ከበድ ያለ ነው እንላለን ማለት ነው። እና ኦቲዝም ደረጃ አለው። ግን እዚህ ጋር ምንድን ነው የአእምሮ ውስንነት ሳይሆን ኦቲዝም ነገሮችን በተለየ መንገድ መረዳት በሚለው ቢታይ ጥሩ ነው እያስባለሁ።
ጥሩ ሀሳብ ነው። አሁንም ከአዲስ አበባ የመጣ በተለይ አካታች ትምህርት ቤቶችን የተመለከተ አንድ አስተያየት አለ፣ እሱን እንስማ።
ስሜ መዝገቡ አብዩ ይባላል። በበጎ አድራጎት ድርጅት በአዲስ አበባ አካል ጉዳተኞች ላይ እየሰራሁ ነው የምገኘው። እና ማንኛውም ወላጅ የአእምሮ እድገት ውስንነት ኦቲዝም ያለባቸውን ልጆች በትምህርት ቤት ላይ እንዲያመጣ መንግስትም የወረዳው የትምህርት ጽህፈት ቤት ኃላፊዎች በትምህርት ቤት ያሉ እነዚህ ልጆች የመማር መብት ስላላቸው ሁሉም ተባባሪ እንዲሆን በሀገሮችን ውስጥ ያሉ በውጭም ያሉ በተባባሪ ግለሰቦች ይህንን ድጋፍ እንዲያደርጉላቸው በየትምህርት ቤቱ ማቴሪያል፣ ስፔሻል ክላስ መክፈት እንደዚህ የመሳሰሉትን ቢያደርጉላለው። እናቶች ጠንካራ ሆነው በእነዚህ ልጆች መወለድ መደናገጥ ምናምንና ማፈር ሳይሆን ጠንክ ዳር ድረስ አንኳክተው ዳር ድረስ ሄደው ልጆቻቸው እንዲማሩ ትምህርት እንዲገቡ ማድረግ አለባቸው። አመሰግናለሁ።
ማዛ ወደ አንቺ ነው የምመጣው። አድማጫችን እንዳነሱት በኦቲዝም ሆነ በሌላ ምክንያት ልዩ ፍላጎት ያላቸው ህጻናት ትምህርት የማግኘት እድላቸው ምን ያክል ነው? በኢትዮጵያ ያሉ ትምህርት ቤቶችስ ምን ያክል አካታች ናቸው? የቀረችን ጥቂት ደቂቃ እችንን መልስና እናጠናቅቃለን።
መልካም። ያው በመንግስት እንደ ፖሊሲ አካቶ መተግበር አለበት የሚል ነገር አለ፣ ይነገራልም እንዲተገበርም ግፊት አለ በመንግስት በኩል። ግን ምንድን ነው አካቶ የሰው ኃይል ይፈልጋል። በልዩ ፍላጎት መምህርነት የተለጠኑ መምህራን ይፈልጋል፣ አቅርቦት ይፈልጋል፣ እንደገና ግንዛቤ ይፈልጋል። እና ከነዚህ መሟላት አለመኖር የተነሳ እየተተገበረ ነው በቂ ነው ብዬ አላስብም።
አንዱ ሞላጆች ላይ ተጽኖ ከሚፈጥር ከሚያስጨንቀው አንዱ ምንድነው? መንግስት በጉዳዩ ላይ እየሰራ ስላልሆነ ግለሰቦች ልዩ ድጋፍ የሚፈልግ ልጅ ሲጠማቸው በግለሰብ ደረጃ ነው ችግሩን የሚጋፈጡት እንጂ መንግስት ጋር ወስደው ከመንግስት ድጋፍ አያገኙም። እና አካቶ የሚለው በሐሳብ ደረጃ እንጂ በትግበራ ደረጃ ግን የተሟላና ወይም ደግሞ አስፈላጊ አቅርቦትና ድጋፍ ባለው መንገድ እየተደረገ ነው ብዬ ማለት አልችልም። እኔ በሙያው እና ስራው ላይ እንዳለ ሰው
በጣም ነው የማመሰግነው። እንግዲህ አድማጮች፣ ባለን ሰዓት እጥረት ምክንያት በእናቶችና ኦቲዝም ዙሪያ ስናደርግ የነበረውን ውይይት በዚሁ እናጠናቅቃለን። በስልክ በስቱዲዮ አብረው የተገኙትን እናቶች እና የባለሙያ እንዲሁም ጥያቄያቸውንና አስተያየታቸውን እንዳደረሱንን አድማጮች ከልብ አመሰግናለሁ። በመጪው አርብ ደግሞ በውጭ የሚኖሩ ኢትዮጵያውያን በዓልን በምን መልኩ እንደሚያሳልፉ የሚዳስስ ውይይት ይኖረናል። እንደተለመደው ጥያቄያችሁንና አስተያየቶቻችሁን በመላክ እንድትሳተፉ ከወዲሁ እንጋብዛለን። እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ወደ ተከታዩ መሰናዷችን ነው የምናልፈው። በዌስተርን ዩኒየን ፋውንዴሽን ድጋፍ በየአመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት ዘንድሮ በሰኔ ወር ላይ ለ14ኛ ጊዜ ይካሄዳል። ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምጽ መሆን ለቻሉ ሰዎች የተዘጋጀ ሲሆን ዘንድሮ እጩ ሆነው ከቀረቡ 25 ሰዎች መካከል አንዷ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ናት። ለ10 ዓመት በካናዳ ኖሮቹ መሰረት ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ የሚንቀሳቀስ ካናዲያን ሴንተር ፎር ውመንስ ኢምፓወርመንት የተሰኘ ተቋም ስራ አስኪያጅ ስትሆን በጤና አገልግሎት ተደራሽነት ዙሪያም ትሰራለች። ከመሰረት ጋር በምትሰራቸው ስራዎች ዙሪያ ቆይታ አድርገናል። ሴቶች በኢኮኖሚ ራሳቸውን እንዳይችሉ የሚያደርጉ ማነቆችን ከምታብራራበት ይጀምራል።
አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲምፕሊ የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች፣ ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያደርጉ ሁኔታዎች እና እነዛ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ ጠቅለ በጥቃት ውስጥ ያለ ቤቶቻችን ይቸገራሉ ያንን ነገር ለማድረግ እና ያሁን አንድ ማነቆ ነው። ከጥቃት ወጥተው ህይወታቸውን እንዳይመሰርቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው? እንግዲህ በዓለም ላይ በተለይ ባደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይ ሴቶችን ሶሻል የሆኑትን ነገሮቻቸውን በህግና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው የምንሰራቸው ስራዎች አሉ። ገንዘብ ማያስገኘዋል። ለምሳሌ ልጅ ማሳደግ ሊሆን ይችላል፣ ሱቅ ማድረግ ሊሆን ይችላል። እነዚህ ስራዎች አይከፈልባቸው፣ ግን እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማለት ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ተነስታ ልጇን አብታ ትምህርት ቤት ሸኝታ ቤት መታ ቡካርጋ እንግዲህ በሀገር ቤትም ከብቷን አሰማርታ ስትጀምሪ ሰዓቱ ከ10-17 ሰዓት በላይ ነው የሚፈጀው እና ሴቷን ብትሰራ እነዚህ ነገሮች አሁን እየሰራች ነው ገንዘብ ግን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻል አለባቸው። አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ አንድ የፖሊሲ ነገር ነው።
አሁን እነዚህ ጠቀሻቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩን በህጎች በፖሊሲዎች እንዳሱ የተደገፉ ናቸው እና አንቺ ደግሞ ከህግ አውጪዎችና ከህግ አስፈጻሚዎች ጋር ታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ትሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብ ችያለሁ ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የምትያቸው ስራዎች አሉ?
እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለ። እኔ እንግዲህ ያው ሁለቱን ግሩፕ ይዤ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገሻል ለሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን ኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥርና ዳታን ሳትሺ ድምፅ ማንሳት አትችሉትን ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስሎ አድርገናል። ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ መስተዳደሮች፣ ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች ፖሊሲዎች ለመን የተለያዩ ነገሮች ላይ መሳተፍ እንዲያይ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶች መድረክ ከጥቃት የተያዘው የናሽናል አክሽን ፕላን ሲወጣ 10 ዓመት አንደኛው አድቮኬት ነበርኩኝ። ለመጀመሪያ ጊዜ ኢኮኖሚ ጀስቲስ እንዲካተት አድርገናል። ከዚህ ጋር ለምሳሌ ግሬ ለውጥ የመጀመሪያ ስቴት መሰማት ነው። ሁለት ሪኮግናይዝ ነው። ሶስት ፈንድ ማግኘት ነው። እና እዛ ሁሉ ላይ ደርሰናል። እና አይ ቲንክ ያንን እያደረግን ያለ ነው።
ማንኛውም ሰው ከየትም ይምጣ ከየትም ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል?
ኢሚግራንቶች እዚህ ሀገር ስንመጣ ኢቨን እዚህ የሚቆየ ነው የምናያቸው ምግራንድ ነገሮች የቋንቋ ችግር ሊሆን ይችላል። ምርታች ነው። ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ የእውቀት ማጣት፣ የቴክኒካን ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነ ልቦና ስትመጪ ደግሞ እንግዲህ ስነ ልቦና ችግር ትልቅ አድሮና መገለል ያለ በኛ ማህበረሰብ እንደ ምንም አናየው፣ እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በተጨማሪ ጊዜ ወደ ጤና ተቋሞች ደግሞ ስትመጪ የእኛን ካልቸር ባማከለ መልኩ የኛ ባህል በማከል ኮርስ ባህል ላይ ሆን ይችላል። እኔ የመጣውበትን ሁናቴ ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ፣ ረፊቱስ ብዙ አመት ኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጉናል። ያ ብዙ ጊዜ አታገኝ። ጥቁር የሆነ እኔ ለምሳሌ አበሻ ኢምረጀንሲ አማርኛ የሚያወራ ቢሆን የተሻለ እንትልላለው እና ያ ነገር ትልቅ ችግር ነው። ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን እዚህ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ ቢመጡ አድቮኬት እናደርጋለን በተለያየ መልኩ። ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት። እዚህ ሀገር ላይ 3-4 ሆነው የ15-16 ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ቤዞ ብሎ እንዴት እንደሚያቸው ታውቂያለሽ። ከም ጥቁር ናቸው፣ ሌብ ናቸው፣ ድራግ ይፈጽሙ ነው ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ከአሁኑ የሚኖሩት ያ መሆን የለበትም። እና ይህ በጣም ብዙ ነገር አፌክት የሚያደርገው እነዚህ ነገር ነው የማደርገው። እንግዲህ ሞር አንቲሬሲዝም ታርጌት ያደረገ ስራ ነው። እንዳልኩሽ ሬስ ትልቁ ኢሹ ስለሆነ እዚህ ሀገር ላይ ያደረገ ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ስራዎች። አሁን ለምሳሌ እንዳልኩሽ የእናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያደርጉ ስራዎች ላይ ሲስተም ላይ ሞድ እያደረጉ ያለንት
ማተርኒቲ ቱዴይ የተሰኘ በተለይ ደግሞ የአፍሪካ ሴቶች በእርግዝና ወይም በወልድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ።
በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለ ውሃ መብራት ስልክ የሌለበት ቦታ እናቶችን አዋልጃለሁ። በዛ ሰዓት ላይ የሴቶችን ችግር አይቶ እየተረዳው ከዛ በኋላ እናቶች ነበር ለምን ሞተር ሲ ትራንስፖርት የለም አቅም የለም ኢኮኖሚ ነው ዞር ዞር ኢኩቲ ነገር አለ። እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ ህመም እንዳይሰማሽ እንዴት እንደሚጨነቁ። ግን ሳረግሽ መሞት ማለት ቶታል ኢንጀስቲስ ነው። በሲስተም ምክንያት እንደዛ መሆኑ እንደዛ እንደ እናት ማለት ስላረገስ መሞት የለብኝ። እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ይወስደው የሚለው የሚያደርግ ነገር ነው። ግን እናት እየፈራች እሞታለሁ እያለች ፊልም ማድረግ ለዘጠኛው በጣም ልብ ይሰራል ስታስብ ለሴት ማለት ነው። እና ይሄ ልቤ ውስጥ አለ እና ወደፊትም ፐርሶናል የሚፈልገው መስራት የሚፈልገው ነገር ነው። ይህ ማለት ደግሞ እናት ብቻ ሳይሆን እናት አለች ማለት ሌሎቿ ልጆቿን ታሳድጋለች፣ ባሏንም ትከባከባለች፣ አገርን ትመራለች አይደል? እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩቲ ላይ ፎከስ አድርጌ ኢንተረስት የሚሆነው።
አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው 14ኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ከምድል እንመኝሻለን። ለዛሬው በጣም እናመሰግናለን።
በጣም አመሰግናለሁ ስለጋበዛችሁኝ። መልካም We'll be right back.
ከአሜሪካ ድምጽ ይቀጥላል። የተከታዩ ዘገባችን ደግሞ ወደ ብራዚል ነው የምናልፈው። እያንዳንዱ ጠባሳ የራሱ የሆነ አሳዛኝ ወይም አስከፊ ታሪክ አለው። ተከታዩ ዘገባ ታዲያ በብራዚል ጠባሳ ያለባቸው ሴቶች ጠባሳቸውን እንዴት በንቅሳት እንደሚያስውብ ያስቃኘናል። ኤደን ገረመው እንደሚከተለው አሰናድተዋለች።
ቫለሪያ ፌስታ የህይወቷ ያለፈው ክፍል ጠባሳ ትቶላት አልፏል። ይሁንና ጠባሳውን ለመርሳት ሁሌም ትሞክራለች። ቫለሪያ ፌስታ
አንዳንዴ ጠባሳዬን ላለማየት ትሞክራለሁ። ብዙ ጊዜም አላየውም ማለት እችላለሁ። ይሄ ነገር የኔ አይደለም፣ ግን ደግሞ የህይወቴ አካል ሆኗል።
በሌላ በኩል የንቅሳት ባለሙያዋ ካርላ ሜንዴዝ ደግሞ ንቅሳት ይህንን ያለፈ ጠባሳ ለመርሳት መፍትሄ ሊሆን ይችላል ትላለች።
ሰዎች ሊያስታውሷቸው የማይሿቸውና መጥፎ የሆነ ትውስታን የሚፈጥሩባቸው ሊያስወግዷቸው የሚሹትን የሰውነት ጠባሳ በመቀየር ሰዎችን ማገዝ እንደምችል ተረዳው። እኔ እነዚህ ሰዎች በሳምንት ጥቂት ቀናት ከስራ ሰዓቴ ላይ ቀንሼ ነው የምሰጣቸው። ይሄ ደግሞ ምንም ዋጋ ያስወጣኝም። በዚህ የተነሳ ይህን ለስራት ነው ፕሮጀክት የቀረጽኩት።
በሰውነታቸው ላይ ጠባሳ ላለባቸውና ያለፈ ታሪካቸውን መርሳት ለሚሹ ሴቶች የነጻ የሰውነት ላይ ንቅሳት አገልግሎት የምትሰጠው ካርላ ሜንዴዝ በአሁን ሰዓት ለብዙ ሴቶች በትርፍ ጊዜዋ ጠባሳቸውን የሚሸፍን እንዲሁም የሚያስውብ ንቅሳት እየሰራች ትገኛለች። ከነዚህ ሴቶች መካከል አንዷ የሆነችው ሊሊያና ደ ኦሊቬራ ስለዚህ ጉዳይ እንዴት ትላለች?
አሚጎ አቪዶ
ይህ ንቅሳት ህይወት ዘርቶብኛል ማለት እችላለሁ። ደግሜ ሴት እንደሆንኩ፣ ደግሜ እናት እንደሆንኩ፣ ደግሜ ጓደኛ መሆን እንደቻልኩ ይሰማኛል። ይህ ህይወት ነው። ይሄ ዛሬ አዲስ ሌላ ህይወት መጀመሪን ያሳያል።
ካርላ ሜንዴዝ በዚህ ስራ ላይ የከበዳት ነገር በጠባሳው ቅርጽ የንቅሳት ንድፍ መፈለጉ ነው ትላለች።
ይህ እንቅስቃሴ አላማው ጠባሳውን በመርፌ መሸፈኑ ብቻ አይደለም። በውጤቱ እያንዳንዷ ንድፍና የስነ ውበት ምርጫ ጠልቆ የገባውን የጠባሳ ክፍል አሳምሮ መሸፈኑ ነው። አብዛኛውን ጊዜም የሚከብደኝ ስራው ሳይሆን ቆንጆና ተስማሚ ንድፍ መፈለጉ ነው።
ሰውነቷ ላይ ያለውን ጠባሳ የሸፈነችው ቫለሪያ ፌስታ ታዲያ በተሰራላት ንቅሳት እጅግ ደስተኛ ናት።
ቆንጆ ይሆናል ብዬ አስቤ ነበር፣ ነገር ግን እንዲህ ያምራል ብዬ አልጠበቅኩም ነበር። ይሄ የማይታመን ነው። ካርላ ሜንዴዝ ማለት ባለወርቃማ ጸጉር መልአክ ናት።
ካርላ ሜንዴዝ ታዲያ እነዚህ አስተያየቶችና እነዚህ ስሜቶች የበለጠ እንድትሰራ ያበረታቱኛል ትላለች።
ጥበብ የሰዎችን ህይወት መቀየር ትችላለች። ይሄ በአይን የሚታይ ነገር ነው። ሰዎች ነፍሳቸው ትበራለች፣ ይደሰታሉ። እንዲህ ያሉ ሰዓታትና ቅጽበቶች ታዲያ የሰዎችን ህይወት በበጎ መለወጥ እንደቻልኩ ስለሚያሳዩኝ በበጎ ስራዬ፣ በፕሮጀክቴ እንድቀጥል ያበረታቱኛል። ያዝናቸው ዝግጅቶች ተጠናቀቁ። አብረናት አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ የምሸወት ስመኝሽ ቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አማሃሪክ ላይ በማድረግ ልታደርሱ ትችላላችሁ። ዘወትር በየዕለቱ ከምሽቱ 2 ሰዓት ከአሜሪካ ድምጽ ራዲዮ እንተላለፋለን። ነገ በሌሎች ዝግጅቶች እንጠብቃችኋለን። የነገ ሰው በለን። መልካም ምሽት።